ከፍተኛ ፍክክርና እልህ አስጨራሽ ትንቅንቅ የተካሄደበት የአሜሪካ ፕሬዝዳንታዊ ምርጫ ተጠናቆ የሪፐብሊካኑ ፕሬዝዳንታዊ እጩ ዶናልድ ትራምፕ 47ኛው የዩናይትድ ስቴትስ ፕሬዝዳንት እንደሚሆኑ አረጋግጠዋል። ይህን ተከትሎ ከተለያዩ የዓለም መሪዎች የእንኳን ደስ አለዎት መልእክት እየደረሳቸው ሲሆን ድምጻቸውን የሰጡ አሜሪካውያንም ውጤቱን ተከትሎ ፕሬዝዳንቱ ሊያከናውኗቸው ቃል በገቧቸው እቅዶች ዙሪያ አስተያየታቸውን እየሰጡ ነው። ሰላም ጤና ይስጥልኝ እንደምናመሻችሁ የተከበራችሁ አድማጮችና ተመልካቾቻችን ሳምንታዊ የጋቢና መሰናዷችን ጀመረ። በምሽቱ የዩናይትድ ስቴትስ ምርጫን በሚመለከተው ልዩ ዝግጅታችን ወጣቶች ዶናልድ ትራምፕ በስልጣን የሚቆዩበትን ቀጣዩን 4 አመታት እንዴት ይመለከቷቸዋል የሚለውን እንቃኛለን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየ ነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። በዘንድሮ የአሜሪካ ምርጫ ከተሳተፉ እድሜያቸው ከ18 እስከ 27 የሚገኙ ወጣቶች መካከል አብዛኞቹ ድምጻቸውን ለዶናልድ ትራምፕ መስጠታቸውን መረጃዎች ያመለክታሉ። ባለፈው ሳምንት ምርጫውን አስመልክተን አነጋግረናቸው ከነበሩት በዚህ የእድሜ ክልል ከሚገኙ ወጣት መራጮች አንዷ የሆነችው ያኤል ቢሻውን ኤደን ገረመው በድጋሚ አግኝታት የምርጫው በኋላ ስላለው ስሜቷ ጠይቃታለች። ምላሿን ተከታትለን እንመለሳለን። ያኤል ቢሻው ባላለሁ በአሁኑ ሰዓት በሜሪላንድ ዩኒቨርሲቲ የፖለቲካ ትንታኔ የማስተርስ ተማሪ ነኝ። የምኖረው ሲልቨር ስፕሪንግ ሜሪላንድ ውስጥ ነው።
አመሰግናለሁ ያኤል። እንግዲህ ባለፈው ሳምንት ምርጫ ከመምረጣችሁ በፊት ተገናኝተን አውርተን ነበረ ስለ ምርጫው ስለነበራችሁ ስሜት። አሁን ደግሞ ከምርጫው በኋላ ስላለሽ ስሜትና አስተያየት ለመጠየቅ ነው የተገናኘ ነው። እና የምርጫውን ውጤት እንዴት አገኘሽው?
የሆነውን ጠብቄው ነበር መሰለኝ፣ ብዙም አልተደናገጥኩም። በሜሪላንድ የሚኖሩ ሰዎች በተለይ ዲሲ፣ ሜሪላንድ እና ቨርጂኒያ አካባቢዎች ሁሌም ሰማያዊ ዴሞክራት ደጋፊ አካባቢ ናቸው ብዬ አስባለሁ። ስለዚህ ብዙዎቻችን ካማላ እንደምታሸንፍ ባይሆንም እንኳን ልዩነታቸው ቅርብ እንደሚሆን ተንብየናል። ሆኖም በምርጫው ምሽት ካማላ እንዳላሸነፈችም ሆነ እንደተጠበቀው የምርጫ ውጤቷ የተቀራረበ አለመሆኑን አይተናል። እናም ያ ሁኔታ ትንሽ አስደንጋጭ ነበር። በተለይ የሕግ መወሰኛ ምክር ቤቱን አብላጫ ስንመለከት ይህንን እንረዳለን። እነዚህ ነገሮች በዋናነት ቀይ ይሆናሉ ተብሎ ማን ይገምታል? ይህ እንግዲህ እንደሚመስለኝ ወደፊት በትውልዶች መጠናት ያለበት በጣም አጓጊ ጉዳይ ነው።
ከምርጫውስ በኋላ እስቲ ያለሽን ተስፋ እንዲሁም ደግሞ ስጋትም ካለሽ ስጋትሽንም ደግሞ ጨምረሽ ብታጋሪኝ።
እኔ እንደማስበው ከባለፈው የትራምፕ የፕሬዝዳንትነት ወቅት በመነሳት ሀገሪቱ በከፍተኛ ሁኔታ ተከፋፍላ ነበር። ስለዚህ በዚህኛው ፕሬዝዳንትነት ዘመናቸው ተስፋ የማደርገው ነገር በሰዎች መካከል ያለው መለያየት ያን ያክል ጠንካራ እንዳይሆንና ሰዎች በእውነቱ አንድ ላይ ሆነው የተቻላቸውን ማድረግ እንዲችሉ ነው። አሁን ከፋፋይ ፖሊሲዎች ፊት ለፊት ቀርበዋል። ብዙ ሰዎች ስለ ጽንስ ማቋረጥ መብትና ስለ ትምህርት መብቶች ይጨነቃሉ። ስለዚህ ሰዎች በሚኖሩባቸው ግዛቶች ውስጥ መምረጥ ብቻ ሳይሆን የማይፈልጓቸውን ሀሳቦችን መቃወም ይኖርባቸዋል። በአሜሪካ ፖለቲካ ውስጥ የበለጠ ተሳታፊም መሆን ይኖርባቸዋል። ለአሜሪካ ሕዝብ ተስፋ የማደርገው ይህንን ነው። በዛ መስመር ላይ ባሉ አንዳንድ ፍርሃቶች የተነሳ የበለጠ እንዳይከፋፈል እሰጋለሁ። ከምርጫው በኋላ እንኳን ሰዎች እርስ በርሳቸው እንዴት ምላሽ እንደሚሰጣጡና ብዙ ክፍፍል መኖሩን አይተናል። ሰዎች በአሁኑ ሰዓት በኢንተርኔት ላይ የሚነጋገሩበት መንገድ በጣም አስፈሪ ነው። እናም አንድነትና ጥንካሬ ኖሮን እንደምንረዳዳና እንደማንከፋፈል ተስፋ አደርጋለሁ።
As a political analytics student, how do you think young people could engage?
የፖለቲካ ሳይንስ ተማሪ እንደመሆንሽ ወጣቶች በዚህ ወቅት ምን አይነት የፖለቲካ ተሳትፎ ማድረግ ይችላሉ?
Something interesting that has come up this election is they talk a lot about Gen Z voters, how a lot
በዚህ ምርጫ አንድ በጣም የሚገርመው ነገር Gen Z የተሰኙት እድሜያቸው 18 እስከ 27 የሚገኙ መራጮች ጉዳይ ብዙ መነሳቱ ነው። ወሬዎቹም Gen Zዎች በትክክል ትራምፕን መምረጣቸውን ነው። ስለዚህ እንዴት በተለይ Gen Z ወንዶች ትራምፕን መረጡ? ይህን መረዳት የሚያስፈልግ ይመስለኛል። ጄንዚ መራጮች ለትራምፕ ወይም ለሶስተኛው ወገን ድምጽ ለመስጠት ይወሰኑት ወይም ጨርሶ ላለመምረጥ ይወሰኑት ለምንድን ነው የሚለውን ማየትና መነጋገር አስፈልጊ ነው። ቀደም ብዬ እንዳልኩት ግልጽ ውይይት በጣም አስፈልጊ ነው፣ ግን በጣም ከባድ ሊሆን እንደሚችልም ተረድቻለሁ። አሁንም ቢሆን ስለ ሁኔታው እርስ በርስ መነጋገር ብቻ ሳይሆን በፖለቲካው ውስጥ የበለጠ ለመሳተፍ እድሉ አለ ብዬ አስባለሁ። ከዚህ ምርጫ በኋላ የተለያዩ ፖሊሲዎች አደጋ ላይ ሊወድቁ ይችላሉ። እናም ፕሬዝዳንቱንም ሆነ ፓርቲያቸውን መቃወም ሳይሆን ከኛ ጋር የማይስማሙ ፖሊሲዎችን ነው መቃወም ያለብን። ወይም የማንስማማባቸውን ፖሊሲዎች መደገፍና ማህበረሰብን አጠናክሮ መገንባት አስፈልጊ ነው ብዬ አስባለሁ።
Thank you, Yael. Thank you for...
Yael Bishaw, Kamerka Dimtsigala Nabbarash Kuita. Echika Amasakkanallo.
Thank you.
Anim Batama Amasakkanallo. አስተያየቷን ያጋራችንን ወጣት ያኤል ቢሻውን እናመሰግናለን። በዓለም ዙሪያ ከፍተኛ ትኩረትን ስቦ የከረመው የአሜሪካ ምርጫ ውጤት የሀገር ውስጥ ፖለቲካና ዓለም አቀፍ ጉዳዮች ላይ ምን አንድምታ ይኖረዋል ስል የዲሞክራትና የሪፐብሊካን ደጋፊ የሆኑ የፖለቲካ ምሁራንንም አነጋግሬዋለሁ። ቀጣዩ እሱ ነው። የሪፐብሊካኑ ፕሬዝዳንታዊ እጩና የቀድሞ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በዘንድሮ የአሜሪካ ምርጫ ከፍተኛ ፉክክር ከተደረገባቸውና አጠቃላይ ውጤቱን ሊወስኑ እንደሚችሉ ይጠበቁ ከነበሩ 7 ግዛቶች ውስጥ ሰሜን ካሮላይናን፣ ጆርጂያንና ፔንሲልቬኒያን ድል ማድረጋቸው የተረጋገጠው ድምጽ መሰጠት ካቆመ በኋላ ባሉት ጥቂት ሰዓታት ውስጥ ነው። በእነዚህና በሌሎች ግዛቶች ውጤት የበላይነት ይዘው ሲመሩ ያመሹት ትራምፕ በአሶሴትድ ፕሬስ ትንበያ መሰረት በአጠቃላይ ማግኘት ከሚጠበቅባቸው 270 በላይ የ277 መራጮችን ድምፅ በማግኘት በሰፊ ልዩነት ነው ተፎካካሪያቸውን የዲሞክራት ፕሬዝዳንታዊ እጩና ምክትል ፕሬዝዳንት ካማላ ሃሪስን ያሸነፉት። ይህ ውጤት በደጋፊዎቻቸው ዘንድ የሚጠበቅ የነበረ ቢሆንም ለሃሪስ ደጋፊዎች ግን አስደንጋጭ ነበር። ዩናይትድ ስቴትስ በሚገኘው የሞርጋን ስቴት ዩኒቨርሲቲ የፖለቲካ ሳይንስ መምህር የሆኑት ፕሮፌሰር ጌታቸው መታፈሪያ ዶናልድ ትራምፕ ያልተጠበቀ ሲሉ የገለጹትን ድል እንዴት ሊያገኙ እንደቻሉ ያስረዳሉ።
ሃሪስ፣ ካምላ ሃሪስ ትልልቆቹ ነገሮች ነበር የምትናገረው። ህዝቡ ግን በብዛት ሰራተኛው ክፍል ለምሳሌ ስፓኒሾቹ እየሰደባቸውም ለሱ መረጡት። ወደ 45% ለሱ መረጡት። ምክንያቱም የነሱ ዋናው ዓላማ የዚህ የውጭ ሀገር ፖሊሲ ትልቅ ነገሮቹ ሳይሆን የዕለት ዕለት የዳቦ ጥያቄ ነው። አሁን በግሮሰሪ ሱቅ ሲካሄድ ዳቦ ዋጋ ንሯል፣ የቤት ኪራይ ዋጋ ንሯል፣ ያውም አይገኝም፣ ቤቶች አይገኙም። እና ያ ነው እንግዲህ የቀን ተቀን ኑሮው በዛ ላይ ስለሚያተኩሩ ያንን ነው የሚያዩት። ያንን ነው እንግዲህ አሁን እሱ ብዙዎቹ ሰዎች እንዲመርጡት በተለይ ሰራተኛው ክፍል እንዲመርጠው ያደረገው።
የትራምፕ ማሸነፍ የሪፐብሊካን ፓርቲ ደጋፊና የዓለም አቀፍ ግንኙነትና የፖለቲካ ሳይንስ ምሩቅ ለሆነችው ቤቲ ታፈሰ ግን የሚያስገርም አልነበረም። ለዚህ ድል ያበቋቸው ደግሞ ታማኝ ደጋፊዎቻቸውና ደካማ የነበረው የባይደንና የሃሪስ አስተዳደር ነው ትላለች።
ውስጥ ያለ በጣም እሱን የሚከተሉ ሰዎች እና ወደ ሌላ ሪፐብሊካን ፓርቲው እንግዲህ ወደ ሁለት ተከፍሏል። የዶናልድ ትራምፕ ሪፐብሊካን ፓርቲ በጣም ከድሮ ከጥንታዊ ሪፐብሊካን ፓርቲ የተለየ ነው እና በዛ በኩል የሚገርም ነበረ። አዲስ አይነት አስተያየት፣ አዲስ አይነት አነጋገር፣ ስርዓቱ ራሱ በፖለቲካል ስርዓቱ ራሱ በጣም የተለየ እና አዲስ ስለነበር የሚገርም ነበረ። ከዛም አልፎ ግን የጆ ባይደን ፕሬዚደንሲ በጣም ደካማ እና በህዝቡ በጣም ያልተደገፈ የሆነው ምክንያት ኢኮኖሚ በጣም ተጎድቶ ነበር እዚህ ሀገር። ዓለም ዙሪያ ደግሞ አሜሪካ የገባችበት በውጭ ጉዳይ ድርጊቶች እንዳለ በጣም ተቃውሞ የበዛበት እንደሆነ ግስ ሁሉም ሰው ያውቃል። ይህንን በእስራኤል እና በፓለስታይን ወይም የጋዛ ያለው ጦርነት አፍሪካ ሀገሮች እንዳለ በብዙ ጉዳይ ላይ እየተወቀሱ በነበረበት ሚድል ኢስት ላይ የተፈጸመው ራሻ እና ዩክሬን ይሄ ሁሉ ነገር አንፖፑላር አርጎታል ጆ ባይደንን ማለት ነው።
ትራምፕ በምርጫ ቀስቀሳቸው ወቅት ቢመረጡ በኢኮኖሚ፣ በትምህርት፣ በስደትና ዓለም አቀፍ ግንኙነቶች ዙሪያ በርካታ ለውጦችን እንደሚያመጡ ቃል ገብተዋል። የነዚህ ለውጦች ተፈጻሚነትና ሊኖራቸው የሚችለው ተጽዕኖም በርካታ ክርክሮች አስነስተዋል። ፕሮፌሰር ጌታቸው እነዚህ ለውጦች የሲቪሎችን መብት እንደሚያፈኑና ፕሬዝዳንታዊ ስልጣንን እንደሚያሰፉ በመግለጽ ስጋታቸውን ያጋራሉ።
በመጀመሪያው ቀን መስሪያ ቤት እንደገባው ዋይት ሃውስ እንደገባው እነዚህ የሚጠሉኝ ጠላቶችን፣ ጋዜጠኞቹን፣ ተቃዋሚዎቹን እነሱ ላይ ነው ማሳስራቸው ይል ነበረ። በዛ ላይ ደግሞ ይሄ ፕሮጀክት 25 የሚባል እኔ የለውበትም ይላል። ግን የሱ ሰዎች ናቸው የጻፉት። ለምሳሌ አንዳንድ አስጊ ነገሮች፣ ትምህርት ሚኒስቴርን እዘጋለሁ ይላል። በውጭ ጉዳይ እንደዚሁ ደግሞ አስፈሪ ነገሮች ይሰራለው ይላል። እና ያንን የተናገረውን አስፈሪ የሆኑትን ስራ ላይ የሚያውል ጠላቶቹን እያባረረ እንትን የሚያሳስር ያ ነገር ይኖራል ብዬ አምናለሁ። በዛ ላይ ደግሞ እፎይታም ያገኛል። ምክንያቱም በወንጀል የሚፈለግ ሰው ነው ይህ ሰውዬ። ከዋይት ሀውስ ከገባ በኋላ ያ ሁሉ አለቀለት። በወንጀል አይፈለግም።
በዚህ ዙሪያ የተለየ አመለካከት ያላት ቤቲ በተለይ በትምህርትና ጾታዊ ትምህርትን በተመለከተ የባይደን አስተዳደር የማህበረሰቡን አብሮነት የሸረሸሩ ፖሊሲዎች ያለቻቸውን ትራምፕ እንደሚቀለብሱ ትጠብቃለች። ነገር ግን ሌላም ተስፋ የምታደርገው ነገር አላት።
ተስፋዬ ልንገርሽ፣ የማልፈልገውም ነገሮች ደግሞ አሉ። አንድ ነገር አሁን ዶናልድ ትራምፕን ወይም ሪፐብሊካኖቹን በጠቅላላ ሰፖርት የተደረጉት ምክንያት ኦልሬዲ ተናግሬያለሁ። ግን እቺን ሀገር እና የህዝቡን መከፋፈል በስድብ ወይም በዚህ ሳይድ ያሉትን አሜሪካኖች እንደዚህ አልደግፍም አይነት እንደዚህ አይነት የመግፋት አይነት ንግግር በካምፔን ውስጥ አይተናል፣ በሁለቱም ሳይድ። ይሄን ነገር ቢቆምና አገሪቷን አንድ ለማድረግ እና ሰውን ለማስማማት በሞር ፖዚቲቭ የሆነ ዩናይት የሚያደርግ እንትን መልእክቶች ቢጀምር ለሀገሪቷም ለውጭም ለሁሉም ነገር የሚጠቅም ይመስለኛል።
ትራምፕ በመጪው ጥር ወር ላይ ቃለ መሐላ ፈጽመው ስልጣን ሲረከቡ አስቸጋሪና ፈታኝ ሁኔታዎችም ሊገጥሟቸው እንደሚችሉ ምሁራኑ ይስማሙበታል። ከነዚህ አንዱ የውጭ ጉዳዮችን የተመለከቱ ችግሮች ሲሆኑ በተለይ በዩክሬንና ሩሲያ እንዲሁም በመካከለኛው ምስራቅ የሚካሄዱ ጦርነቶች አጀንዳ እንደሚሆኑ ይጠብቃሉ።
በጣም አክራሪ የሆነ አቅጣጫ ነው የሚከተለው። ለምሳሌ ፑቲን ይደግፋል። ፑቲን ዩክሬን መውረር ይደግፋል። እንዲያውም ባይደን አላስፈላጊ የሆነ ገንዘብ ለዩክሬን እየሰጠ ነው፣ ያ መሆን የለበትም ይላል። ሁለተኛው ደግሞ በእስራኤልና በሐማስ በህዝቡላ መካከል ያለውን ጦርነት መጀመሪያ ላይ አሁን ይመስለኛል ፕሬዚደንት ፕራይም ሚኒስትር ነተንያሁ ነው እንኳን ደስ ያለ ያለው። ምክንያቱም ነተንያሁ ይደግፋል። ስለዚህ መካከለኛው ምስራቅ ውስጥ በጣም የሰብአዊ መብቶች መጣስን እነዚህ ሁሉ የሚያደርጉ አምባገነኖችን አይዟቸው የሚል ነው። ብዙ ነገር ስጋትም አለ። አውሮፓውን ስጋት አላቸው። ምክንያቱም ባለፈው ጊዜ ከኔቶ አወጣት አሜሪካንን፣ አሁን ያወጣታል። ብዙ ነገሮችን የሚያደርግ ይመስለኛል።
በተለይ በእስራኤልና ሚድል ኢስት ውስጥ ያለው ጉዳይ ላይ ከኢራን ጋር ያለው እንትን አሁን ባለበት ጊዜ የመን በኩል ያለ ብዙ ጉዳዮች እንግዲህ እሳት እያያዙ ነው እዚህም እዛም። እና አንፎርችነትሊ እንግዲህ የሚገባበት ሲቹዌሽን ከባድ ነው። ስለዚህ በጣም በደሊኬት መንገድ ማለት በቀስታና በጣም በመጠንቀቅ ነው ይሄ ነገሮች ሃንድል መደረግ ያለባቸው በዚህ ጊዜ። እና የእሱ ከሱ ኋላ ያሉት ሰዎች ብቻ ሳይሆኑ ማለት ሪፐብሊካኖቹ እሱን የሚደግፉትም እሱ ካቢኔ ውስጥ ነው ያዘጋጃቸው ሰዎች ሳይሆኑ ዴሞክራቶቹ ኮንግረስ ውስጥ ያሉት ከዚህ ሰው የቂም ከመያያዝ ይልቅ አብረው ካልሰሩ ለስራ ሁሉ ከባድ ነው የሚሆነው።
ትራምፕ ረቡዕ ማለዳ ላይ ፍሎሪዳ ውስጥ ለደጋፊዎቻቸው ባደረጉት ንግግር ድንበሮችንና ሌሎች ጉዳዮችንም እንደሚያስተካክሉ ቃል ገብተዋል። ጠንካራ፣ አስተማማኝና የበለጸገች አሜሪካን ለሕዝብ ለማቅረብ እንደሚሰሩም አመልክተዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። 47ኛ የአሜሪካ ፕሬዝዳንት ሆነው የተመረጡት ትራምፕ በምርጫ ዘመቻቸው ወቅት በህገወጥ መንገድ ወደ አሜሪካ የገቡትንና የሚገቡትን በሚመለከት ተናግረዋል። ይህ ፖሊሲያቸው ግን አፍሪካዊ ወጣቶች ላይ ከፍተኛ ተጽዕኖ እንደሚኖረው የአፍሪካ አሜሪካ ኢንስቲትዩት ፕሬዝዳንት የሆኑት ዶክተር ታዲዮስ በላይ ይናገራሉ። ዶክተር ታዲዮስ የምሽቱ የጋቢና እንግዳችን ናቸው። አስማማዋየ ነው። ትራምፕ በስደተኞች፣ በኢኮኖሚና ሌሎች ጉዳዮች ላይ በሚኖራቸው ፖሊሲዎች በወጣቶች ላይ ስለሚያደርሱት ተጽዕኖ አነጋግሯቸዋል።
የተደበላለቀ ስሜት ነው የተሰማኝ። ለምን የተደበላለቀ ምልህ፣ አንደኛ ያሳለፍናቸው ያለፉት 3 ዓመት ተኩል ወይም አራት ዓመታት ትንሽ አስቸጋሪዎች ነበሩ። እዚህ ሀገር ውስጥም ከሀገር ውጭም ባለ ሁኔታ ፈታኝ ጊዜዎች ነበሩ፣ እንደ ሀገርም ነው። ከዚያ ባሻገር ደግሞ ተስፋ ደግሞ ነው ብለን የምናስበው ምናልባት አሁን የሚመጣው የትራምፕ አድሚኒስትሬሽን እነዚህ አስቸጋሪ ጊዜያቶችን የምናልፍበት ምናልባት የተሻለ ፖሊሲ በኢኮኖሚ አካባቢ በኢኮኖሚ ዙሪያ በፎሬን ፖሊሲ አካባቢ የተለየ ነገር ይመጣል የሚል ተስፋ አይነት ነገር ነው። የተደበላለቀ ነው የኔ ስሜት።
ፕሬዚዳንት ትራምፕ በምርጫ ቅስቀሳቸው ወቅት ትኩረት ከሰጧቸው ጉዳዮች መካከል አንዱ የስደተኞች ፖሊሲን የተመለከተ ነው። ይህ ጉዳይ 47ኛው የአሜሪካ ፕሬዚዳንት ሆኖ ከተመረጡ በኋላም ትኩረት የተሰጠ ሆኖ ቀጥሏል። ፕሬዚዳንት ትራምፕ ምርጫውን ማሸነፋቸውን በገለጹበት ንግግራቸውም የድንበር ደህንነት ጉዳይ ቅድሚያ የሚሰጡት መሆኑን አረጋግጠዋል።
ድንበሩን መዝጋት አለብን። ሰዎች ወደ ሀገራችን እንዲገቡ እንፈቅዳለን። ሰዎች ተመልሰው ወደ ሀገራችን እንዲመጡ እንፈልጋለን። ነገር ግን ተመልሰው ሲመጡ የሚገቡት በህጋዊ መንገድ መሆን አለበት።
የዩኤስ አፍሪካ ኢንስቲትዩት ፕሬዚዳንት የሆኑት ዶክተር ታዲዮስ በላይ በበኩላቸው ይህ ፖሊሲ አፍሪካዊ ወጣቶች ላይ ከፍተኛ ተጽዕኖ እንደሚኖረው ይናገራሉ።
ስደተኝነትን በሚመለከት ወይም ደግሞ የስደተኝነት ፖሊሲን በሚመለከት የሚመጣው አድሚኒስትሬሽን እጅግ በጣም የከፋ ነገር ይዞ እንደሚመጣ ከአሁኑ በግልጽ ተነግሮናል። በተለያዩ የካምፔን ሲደረግ ፕሬዚደንት ትራምፕም የእሳቸውም ደጋፊዎች በተለያየ መልኩ አመጣጣቸው እጅግ በጣም የሚያስፈራ የሚመስል ነገር ነው። ይሄን ደግሞ ከንግግራቸውም ብቻም ሳይሆን በፕሬዚደንትነት ዘመናቸው ያየነው ጉዳይ ነው። ይህን እንግዲህ እንዳልኩ ከፖሊሲ አንጻር መገምገም ይቻላል። ለምሳሌ ያህል የተለያዩ የእኛን ማህበረሰብ የኢትዮጵያውያኖችንም ኤርትራውያኖችንም የተቀረውንም የአፍሪካን ስደተኞች በተለይ ደግሞ ወጣት እንግዲህ ያው እየተሰደደ የሚመጣ ወደዚህ ሀገር አብዛኛው ከ70-80% በላይ ያለው ወጣት የሆነ የስራ በስራ እድሜ ላይ ያለ ወጣት ነው ወደዚህ ሀገር እየተሰደደ የመጣው እና በከፍተኛ ሁኔታ እነኚህ ፖሊሲዎች ሲያጠቁ የነበሩት ወጣቶችን ነው። ፕሬዚደንት ትራምፕም በፕሬዚደንትነት ዘመናቸው ሲያወጧቸው ከነበሩት ህግጋቶች ወይም ደግሞ የስደተኝነት ፖሊሲዎች መካከል የተወሰኑትን ብናይ ለምሳሌ ያህል ሪሜን ኢን ሜክሲኮ የሚባል ፖሊሲ ነበራቸው። ወይም ደግሞ ስደተኞች ወደ አሜሪካን ሀገር እንዳይገቡ እዛው የህግ ፕሮሰሳቸውን ጨርሰው በዛው ወደ ሀገር እዛው ሜክሲኮ ውስጥ እንዲኖሩ ወይም ደግሞ ከዛ የሚወጡበትን መንገድ ከሜክሲኮ መንግስት ጋር ውል ተዋውለው ነበር። እሱ አንድ በጣም አስቸጋሪ ፖሊሲ ነበር። እኔም በተደጋጋሚ መላለስ ነበር ያኔ ለ4 ዓመታት የህግ አገልግሎት ለመስጠት በተለይ ከአፍሪካ ሀገሮች የሚመጡትን ወጣቶች ነበር ሳገኝ የነበረው። ከ95-96% በላይ ያሉት ወጣቶች ነበሩ በዚህ በዩኤስ ሜክሲኮ ቦርደር ውስጥ ወይም ደግሞ በቦርደሩ እየገቡ የነበሩት ወይም እዛ ቦርደር ውስጥ እንዳይገቡ የተከለከሉት። ስለዚህ አንደኛው ፖሊሲ እሱ ነው። ሌላው የትራቭል ባን የሚባል ነው ወይም ደግሞ የጉዞ ክልከላ የሙስሊም ባን እንዲያን ነገሮች ነበሩ። ታይትል 42 የሚባል ነበሩ። እነኚህ ሁሉ ስደተኞችን ታርጌት ያደረገ በተለይ ደግሞ አፍሪካውያኖችን ታርጌት ያደረገ ነበር። ስለ ሙስሊም ባን ስናወራ አብዛኞቹ በሙስሊም ባን ወይም ደግሞ በትራቭል ባን ውስጥ ከነበሩት ሀገሮች ውስጥ እንደ ሱዳን፣ እንደ ሶማሊያ አይነት ሀገሮች በዚህ ክልከላ ውስጥ ነበሩ። ስለዚህ የተጎዳ የኛ ማህበረሰብ ነው። ስለዚህ ከፖሊሲ ከዚህ ከስደተኝነት ፖሊሲ ጋር በተገናኘ የከፋ ነው እንጂ የተሻለ ነገር ሊመጣ አይችልም።
የአሜሪካ ድምፅ ከምርጫው በፊት አነጋግሯቸው የነበሩት በሜሪላንድ ግዛት ሪፐብሊካን ፓርቲን ወክለው ለሕግ መወሰኛው ምክር ቤት ተወዳድረው የነበሩት ላቫን የማነስዩም ግን ያለፉት 4 አመታት ከ6 እስከ 15 ሚሊዮን የሚሆኑ ስደተኞች ወደ አሜሪካ በህገወጥ መንገድ መግባታቸው በመግለጽ የፕሬዝዳንት ትራምፕን ፖሊሲ ደግፈው ይከራከራሉ።
ዴሞክራት 2021 ወደ ስልጣን ሲመጡ የመጀመሪያ ነገር ያረጉት ጆ ባይደን እና ካማላ ሃሪስ ትራምፕ አስቀምጦት የነበረ የቦርደር ህጎች ነው ያፈረሱት። በዛ ምክንያት ቦርደሩ ክፍት ሆነ ማለት ነው። ቦርደሩ ክፍት ሲሆን ደግሞ ከ6 እስከ 15 ሚሊዮን ሰው በአራት አመት ውስጥ ገባ ማለት ነው። ይሄ በማንኛውም ሀገር የማይሆን ቁጥር ነው። እንደዚህ አይነት ማንኛውም ሲስተም አብዞርቭ ማድረግ አይችልም። እና አሁን ትልቅ ችግር ፈጠረ ማለት ነው።
አዲሱ የዶናልድ ትራምፕ አስተዳደር የፖሊሲ ለውጥ የተገበረባቸዋል ተብለው ከሚጠበቁ ጉዳዮች መካከል አንዱ የአገሪቱ ኢኮኖሚ ነው። ዶክተር ታዲዮስ የትራምፕ ኢኮኖሚክ ፖሊሲ ሊከተላቸው ስለሚችሉ ሁኔታዎች እንዲህ ያስረዳሉ።
የስራ ማጣት፣ ከፍተኛ የሆነ የኑሮ ውድነት፣ እሱን ደግሞ በተለያየ መልኩ ልትመነዝረው ትችላለህ። የቤቱን ዋጋ ልታየው ትችላለህ። በየቀኑ የምንመገባቸው ምግቦች ዋጋ ሊሆን ይችላል። አንድ ግሮሰሪ ስቶር ገብተህ የምታየውን የዋጋ ልዩነት፣ የዋጋ ንረትን አይተነዋል ላለፉት 3 ዓመት 4 ዓመታት። እሱ እንግዲህ ራሱን የቻለ የፖሊሲ ችግርም ሊሆን ይችላል። ፕላስ ደግሞ ፓንደሚኩንም ተከትሎ እሱም ተከትሎ የመጣም ችግር ሊሆን ይችላል። ስለዚህ አሁን አንደኛው ተስፋ እሱ ነው። እነ ትራምፕ ወይም ደግሞ የትራምፕ አድሚኒስትሬሽን ሲመጣ የተሻለ ፖሊሲ ይዘው ይመጣሉ፣ የተሻለ ኢኮኖሚ ፖሊሲ ይዘው ይመጣሉ። አሜሪካኖች ከዚህ በፊት ያዩትን የዋጋ ንረት እናወርዳለን፣ የኢንትረስት ሬት እናወርዳለን፣ ከፍተኛ የሆነ የስራ መነቃቃት፣ የስራ ፈጠራ እናግዛለን የሚል ሁኔታ ነው ይዘው ይመጡ። ከዚህ ጋር ግን ተያይዞ የዚህ አሜሪካ ውስጥ ያለውን የኢኮኖሚ ሁኔታን ብቻም ሳይሆን አፍሪካ ውስጥም ራሱ ይሄ የእነሱ መምጣት ለአፍሪካ ይዞ የሚመጣው ጠንካራ ጎን ምንድን ነው፣ ጉዳቱ ምንድን ነው የሚለውንም ነገር መመልከት ጥሩ ይመስለኛል። ነገን ይህንንም ከፖሊሲ አንጻር ማየት መገምገም ጥሩ ነው። አጎዋን እንመልከት። አጎዋን አሁን ብዙ ጊዜ ትራምፕ የአፍሪካን ሀገሮች የሚያዩባቸው አንግሎች በጣም የተሳሳቱ እንደሆነ ላለፉት 4 ዓመታት በስልጣን በነበረባቸው ጊዜ ውስጥ አይተናል። ምናልባት አሁን ይሄ አጎዋ የሚሰረስ ከሆነ እንግዲህ በአጎዋ የኢትዮጵያን በለው የተለያዩ የአፍሪካ ሀገሮች ወጣቶች ናቸው ተጠቃሚዎች። በማኒፋክቸሪንግ ኢንዱስትሪ ውስጥ የሚሰሩ ሀገራችን ውስጥ እናስታውሳለን ብዙ ወጣቶች ናቸው በዛ የስራ እድል አግኝተው የነበሩት። እና ለምሳሌ ኢትዮጵያ እዚህ አጎዋ ውስጥ አለመኖሯ ወይም ደግሞ የአጎዋ አግሪመንት ውስጥ መሰረዟ ከፍተኛ የሆነ ስራ አጥነት ኢትዮጵያ ውስጥ አምጥቷል፣ ሌሎችም የአፍሪካ ሀገሮች ውስጥ። ስለዚህ ከትሬድ ጋር ከዚህ ከኮመርስ ግንኙነት ጋር በተገናኘ ያለው የሆነ የራሱ የሆነ ኢምፓክት ይኖረዋል። ከታሪፍ ጋር ደግሞ ሌላውን ማንሳት እንችላለን። ከፍተኛ የሆነ ታሪፍ እናስቀምጣለን ከውጭ ሀገር የሚመጡትን። እንግዲህ የአሜሪካ ፖሊሲ እነ ትራምፕ ፖሊሲ አሜሪካ ፈርስት ፖሊሲ ነው። የሚመረተው ምርት በአሜሪካኖች ነው፣ በአሜሪካ ፋክተሪዎች ነው መመረት ያለበት ነው የሚሉት። ከውጭ የሚመጣውን ከፍተኛ ታሪፍ በማስቀመጥ ከፍተኛ ታክስ በማስቀመጥ እንዳይመጡ ዲስከሬጅ ማድረግ ወይም ደግሞ እንዳይገቡ መከልከል ነው። ያለ እንግዲህ ማለት እንደ አጎዋ አይነት አግሪመንቶችን ከፍተኛ የሆነ የስራ እድል በተለያዩ የአፍሪካ ሀገሮች የፈጠረ አግሪመንት ነው። ይህን እነሱንም ሁሉ መከልከል ማለት ነው። ስለዚህ ኢንተርፕርነርሺፕን፣ ኮመርስን ወይም ደግሞ ንግድን በከፍተኛ ሁኔታ ሊጎዳ ይችላል ማለት ነው። ስለዚህ እሱንም እዚህ ሀገር ውስጥ ያለውን የእኛን ኮሚኒቲ በተወሰነ መልኩ ሽፍት የማድረግ ሁኔታ ቢኖርም ነገር ግን ከአፍሪካ
ዶክተር ታዲዮስ በመጪው 4 ዓመታት ውስጥ በተለይ ትውልደ ኢትዮጵያን በሚመለከቱ የስደተኞችና የውጭ ጉዳይ ፖሊሲዎች ተሰሚነትን ለማግኘትና የድርሻቸውን ለማዋጣት ወጣቶች በየደረጃው ከሚገኙ ተቋማትና ግለሰቦች ጋር በቅርበት የመስራት ባህልን ሊያዳብሩ እንደሚገባም የማጠቃለያ ሀሳባቸውን ሰጥተዋል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
የጋቢና ልዩ የአሜሪካ ምርጫ መሰናዷችንን ወደ ማጠቃለሉ ተቃርበናል። ከመሰናበታችን በፊት ግን አሜሪካውያን 47ኛ ፕሬዝዳንታቸው አድርገው የመረጧቸው የሪፐብሊካን ፓርቲ እጩ ፕሬዝዳንት ዶናልድ ትራምፕ ማን ናቸው የሚለውን በተከታዩ ዘገባችን እናስቃኛችሁ።
The Fox News decision desk can now project that former Vice President Joe Biden
has been elected President of the United States.
በአሜሪካ የሚገኙ የቴሌቪዥን ጣቢያዎች ያለፈው ምርጫ በጆ ባይደን አሸናፊነት መጠናቀቁን ሲያበስሩ ነበር የሰማነው። ምርጫው በዚሁ ማብቃት ነበረበት። ነገር ግን በምርጫው መጨረሻ 45ኛው የአሜሪካ ፕሬዝዳንት ዶናልድ ትራምፕ መሸነፋቸውን ለመቀበል ዝግጁ አልነበሩም።
ህጋዊ ድምጾችን በትቆጥሩ በቀላሉ አሸናፊ ነኝ። ህጋዊ ያልሆኑ ድምጾች በመቁጠር ምርጫው ሊሰርቁን መሞከር ይችላሉ።
በእንደ አውሮፓ አቆጣጠር ጥር 6 2001 የአሜሪካ ኮንግረስ አዲስ የተመረጡትን ፕሬዝዳንት የማጽደቁን ሂደት እንዲያስቆሙ ትራምፕ ደጋፊዎቻቸውን አነሳሱ።
ጠንክረን ፋለማለን የማትፋለሙ ከሆነ ሀገር አይኖራችሁም።
ውጤቱ በአሜሪካ ከዚህ ቀደም ታስቦ የማያውቅ ነበር። ትራምፕ ለሁለተኛ ጊዜ በኮንግረስ ተከሰሱ። ሁኔታው ምንም ነገር አይሆንም ሲባሉ የመቀበል ልምድ ለሌላቸው ትራምፕ እንግዳው ነው አልታየም። ረስ ቢዩትነር እና ሱዛን ክሬግ የኒውዮርክ ታይምስ የምርመራ ጋዜጠኞች ናቸው። ላኪ ሉዘር የተሰኘና ትራምፕ ራሳቸውን ቢሊዮነር ያደረጉበትን መንገድ የሚተች መጽሐፍ አሳትመዋል። በቅድሚያ ረስ ቢዩትነር
I think what you see is somebody
በራሳቸው ማስተዋል ትልቅ መተማመን ያላቸው ግለሰብ ናቸው።
ትራምፕ የባለሙያ ምክር እንደማይቀበሉም ራስ ያስረዳሉ።
He has not since the early 80s really trusted
ከ80ዎቹ ጀምሮ በማንኛውም ጉዳይ ላይ ልዩ ልምድና እውቀት ያላቸውን ሰዎች አያምኑም። ባለሙያዎች የሚያቀርቡትን አስተፍተው እርሳቸው በሚፈልጉት መንገድ እንዲሰራ ያደርጋሉ።
የትራምፕ ንጻዎች ስማቸውን በትልቁና በወርቃማ ቀለም የሚያሳዩ ናቸው። ይህም ራሳቸውን ለመሸጥ የሚያደርጉት እንደሆነ ይታመናል። የኒውዮርክ ታይምስዋ ሱዛን ክሬግ
ባንድ ወቅት ከኒውዮርክ ታይምስ ጋር ባደረጉት ቃለ ምልልስ 200 ሚሊዮን ዶላር ሀብት እንዳላቸው ተናግረዋል። ከ10 ዓመት በኋላ 60 ደቂቃ ለተሰኘው የሲቢኤስ ቴሌቪዥን በሰጡት ቃለ መጠይቅ ደግሞ ወደ 1 ቢሊዮን ዶላር እንዳደገ ተናግረዋል።
ትራምፕ የንግድ ድርድር የሚያውቁ መሆናቸው ትኩረት እንዲያገኝ ያደረጉት ጥረት ስኬታማ ነበር። ስማቸውን ብቻ በመሸጥ በሚሊዮን የሚቆጠር ዶላር አግኝተዋል። ከስኬቱ ጀርባ ግን ብዙ ችግር ውስጥም ገብተዋል። ኩባንያዎቻቸው 6 ጊዜ መክሰራቸውን ለመንግስት ሪፖርት አድርገዋል። የቁማር መጫወቻ ካሲኖዎቻቸው ከስራው ተዘግተዋል። ትራምፕ ዲ አፐረንቲስ በተሰኘው የቴሌቪዥን ፕሮግራማቸው ማገገም ቻሉ።
Ladies and gentlemen, I am officially running.
ክብራትና ክብራን ለአሜሪካ ፕሬዝዳንትነት እንደምወዳደር በይፋ አስታውቃለሁ። ሀገራችንን መልሰን ታላቅ እናደርጋለን።
ጸጸት የማይሰማቸውና አቃላቸውን የማይመርጡት ትራምፕ አስተሳሰባቸው ሰዎችን ለሁለት የሚከፍልና በሄራዊ ስሜት ያላቸው ናቸው። ትራምፕ ፍልሰተኞችን በተመለከተ ከተናገሩት
When Mexico sends its people
Mexico ሶቻን ወደዚህ ስትልክ መልካም የሆኑትን ሶች አይደለም የምትልከው። አደንዛጅ ጽ ያስገባሉ። ወንጀለኞችና አስገድዶ ደፋሮች ናቸው ይመስለኛል። አንዳንዶች ደግሞ መልካም ሶች ናቸው።
ትራምፕ ፕሬዝዳንት መነበሩበት ወቅት 3 ተጠቅላይ ፍርድ ቤት ዳኞችን ሾመዋል። እነዚህ ዳኞችም በፌደራል ደረጃ የነበረውን ጽንስ የማስወረድ መብት እንዲሻረርተዋል።
The US death toll now
በአሜሪካ የሞቱት ሶች ቁጥር አሁን ከ150 ሺህ አልፏል።
የሲኤንኤኑ ወልፍ ብሊትሰር ነበር በኮሮና ወረርሽኝ ወቅት። በእንደ አውሮፓውያን አቆጣጠር 2020 መጀመሪያ ላይ የነበረው የኮሮና ወረርሽኝ ትራምፕን እንደ መሪ የፈተነ ነበር። ሕይወት አድን ክትባት በአስቸኳይ እንዲበለጽግ አደረጉ። ግን ደግሞ የሳይንስ ሰዎች እቃ አንጥቶ የሚያጥበውን ፈሳሽ ቫይረሱን ለመግደር ለክትባትነት ቢያጠኑት የሚል ሐሳብ አቀረቡ። 9 ሚሊዮን አሜሪካውያን በበሽታው በተያዙበትና ከ230 ሺህ በላይ በሞቱበት ወቅት በተደረገው ምርጫ አሜሪካ ጆ ባይደንን ለፕሬዝዳንትነት መረጠች። ከስልጣን ስንብት ማግስት ትራምፕ በርካታ የወንጀል ክስ ቀረበባቸው። በፍርድ ቤት ጥፋተኛ የተባሉ የመጀመሪያው የቀድሞ ፕሬዝዳንት ሆኑ። ነገር ግን ከመቼውም ጊዜ በበለጠ በህዝብ ዘንድ ታወቁ። በዚህ ዓመት ከሁለት ግድያ ሙከራዎች ማምለጣቸው ከደጋፊዎቻቸው ጋር ይበልጥ አቀራረባቸው። የፔንሲልቬኒያዋ ፓም ስሚዝ ከእነዚህ አንዱ ናቸው።
God has a plan for Trump.
አምላክ ለትራምፕ ያሰበው ነገር አለ። ላንዳች አይነት አላማና ምክንያት ነው የተረፉት። ተስፋ አለኝ ይህም 47ኛው የአሜሪካ ፕሬዝዳንት ለመሆን ነው።
ዶናልድ ትራምፕ ወደ ፖለቲካው መስክ ብቅ ካሉ በኋላ የሀገሪቱ ፖለቲካ ተቀይሯል። ዲ አርት ኦፍ ዘ ካምባክ የሚለውንና ከወደቁበት ስለመነሳት የሚተርከውን መጽሐፍ ከሌላ ጸሐፊ ጋር በጋራ ያሳተሙት ትራምፕ አሁን ደግሞ ምናልባትም ወዳለሙት ሁኔታ ተመልሶ የመምጣትን ትልቅ የአሜሪካ ታሪክ እየጻፉ ይሆናል። ቲና ትሪን ለላከችው ዘገባ እንግዶል የነኝ ዋሽንግተን ዲሲ።
ለምሽቱ ያዝናቸው የጋቢና መሰናዶዎች ይህን ይመስሉ ነበር። በሚቀጥለው ሳምንት በሌሎች ወጣቶችን የሚመለከቱ ርዕሰ ጉዳዮች ዳግም እንገናኛለን። እስከዛው አስተያየቶቻችሁን @voaamharic እና #voaamharic በማለት አድርሱን። ሰላሙ ነው።